잡아볼까?
የጋቢና ጉዞአችን ጉዞችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡዕ ምሽት ጥር 7 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። እነ ሜጀር ጀኔራል ክንፈ ዳኘው ለተመሰረተባቸው ክስ የመቃወሚያ ማመልከቻቸውን እንዲያቀርቡ ቀጠሮ ተሰጥቷቸዋል። የዋስ መብት ጥያቄያቸውን ፍርድ ቤቱ ውድቅ አድርጎባቸዋል። ዘገባ ይኖረናል። በሌላ በኩል የሶማሌ ክልል የሲቲ ዞን ነዋሪዎች ዛሬ ሰላማዊ ሰልፍ አካሂደዋል።
የዓላማችን አንድ የአንፈር ልዩ ኃይል እንደወጣ አንድ በል ደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው።
በሌላ በኩል የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቅርበዋል። የዚህም ዘገባ ይኖረናል። በተጨማሪም የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የእነዚህም ዝርዝር ዘገባዎች ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የኬንያ መንግስትና ተቃዋሚዎቹ ዋና ከተማ ናይሮቢ ውስጥ ትላንት አደጋ በጣሉ ሽብርተኞች ላይ እጅግ ብርቱ የተባለ ማስጠንቀቂያ አውጥተዋል። ዲስቲ ቱ በሚባለው የተንደላቀቀ ሆቴልና የተለያዩ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎቹ በጣሉት አደጋ የተገደለው ሰው ቁጥር 14 መሆኑን የሀገሪቱ ፕሬዚዳንት ኡሁሩ ኬንያታ ዛሬ አረጋግጠዋል። ሽብርተኞቹ በሀገራቸው ምድር ላይ የገቡበት ገብተው እንደሚያድኗቸውም ዝተዋል። ፕሬዚዳንት ኬንያታ፣ የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድ፣ የውጭ ጉዳይ ሚኒስትር ወርቅነህ ገበየውና የኤርትራ መንግስትም ጥቃቱን አውግዘው ዛሬ መግለጫዎችን አውጥተዋል። ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ ዛሬ ሰባተኛ ቀኑን ያዘ። ፓስተርና የፖለቲካ አቀንቃኝ የሆኑት ኤቫን ማዋሪ ደግሞ በዛሬው ዕለት የመንግስት የጸጥታ ኃይሎች ከመኖሪያ ቤታቸው ተይዘው ታስረዋል። የፓስተር ማዋራሪ ጠበቃ ለጋዜጠኞች በሰጡት መግለጫ ፖሊስ ደንበኛቸውን ያሰረው በትዊተርና በሌሎች ማህበራዊ ድረገጾች አመጽ ቀስቅሰዋል ብሎ ነው ሲል ተናግሯል። ማዋረሪ በቀድሞ ፕሬዚዳንት ሮበርት ሙጋቤ አገዛዝ ዘመንም ተቃውሞ ያሰሙና አገዛዙን የሚኮንኑ ምስሎችን በየድረገጹ ያወጡ እንደነበረም ይታወቃል። ይህ በእንዲህ እንዳለም የሀራሬ ከተማን ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑ ታውቋል። የተቃውሞ ዋና መነሻ ፕሬዚዳንት ኤመርሰን ምናዋጋን በነዳጅ ዋጋ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የሆነ ጭማሪ መሆኑም ይታወቃል። ከስራ ማቆም አድማው ጋር በተያያዘ ከፖሊሶች ጋር ግጭት ተፈጥሮ ቢያንስ 200 ሰዎች መታሰራቸውም ታውቋል። ዓለም አቀፉ የወንጀል ፍርድ ቤት ዳኞች በጦር ወንጀለኛነት የተከሰሱትን የቀድሞ የአይቨሪ ኮስት ፕሬዚዳንት ሎሬን ባግቦን ነጻ በማለቱ ይግባኝ እንጠይቃለን ሲሉ አቃበ ሕጊያን አስታወቁ። የዓለም አቀፉ ፍርድ ቤት ዳኞች ትላንት ማክሰኞ ባግቦ እንደ አውሮፓውያን አቆጣጠር ከ2010 ምርጫ ጋር ተያይዞ በተቀሰቀሰ አመጽ የጦር ወንጀል ፈጽመዋል ተብሎ ከቀረበባቸው ክስ ነጻ ያላቸው። እናም ሶስቱ ዳኞች የ73 ዓመቱ የቀድሞ ፕሬዚዳንት ባግቦን እንዲሁም የእርሳቸው የቅርብ ረዳትና የቀድሞ ወጣቶች ሚኒስትር ቻርልስ ብሌ ጎዴን ነጻ በማለት በአስቸኳይ እንዲለቀቁ ማዘዛቸው አይዘነጋም። ይግባኝ እንጠይቃለን ያሉት አቃቢያን ሕግ ለዳኞቹ በላኩት ማስታወሻ ባግቦም ሆኑ ረዳታቸው ቻርልስ ነጻ ስለተባሉ ከሀገር ሊወጡ ስለሚችሉ ከእይታ እንዳይርቁ ፍርድ ቤቱ ማዘዣ እንዲያወጣባቸው አሳስበዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እንዝለቅ። እነ ሜጀር ጀነራል ክንፈ ዳኘው ለተመሰረተባቸው ክስ የመቃወሚያ ማመልከቻቸውን እንዲያቀርቡ ቀጠሮ ተሰጥቷቸዋል። የዋስ መብት ጥያቄያቸውን ፍርድ ቤቱ ውድቅ አድርጎባቸዋል። መለስካቸው አመሀ ዝርዝሩ ልኮልናል።
የፌዴራል አቃቤ ሕግ ጥር 7 ቀን 2011 ዓ.ም ተመረጠ በጻፈው ማመልከቻ በከባድ የሙስና ወንጀል ክስ የመሰረተባቸው ሜጀር ጀነራል ክንፈ ዳኘው፣ ኮሎኔል በርሃ ወልደ ሚካኤል፣ ኮሎኔል ሙሉ ወልደ ገብርኤል፣ ብርጋዴር ጀነራል ብርሃ በየነ፣ ሌተና ኮሎኔል ስለሺ ቤዛ ያልተያዘ፣ ወይዘሮ ሲሳይ ገብረ መስቀል፣ አቶ ዓለም ፍጹም፣ ሌተና ኮሎኔል አስማረት ኪዳኔ፣ ሌተና ኮሎኔል ግርማ መንዘርጊያ፣ ሻምበል አግዘው አልታየና አቶ ኤርሚያስ ጠቅል አመልጋ የክስ መቃወሚያ ማመልከቻቸውን ለጥር 20 ቀን 2011 ዓ.ም እንዲያቀርቡ ፍርድ ቤቱ አዘዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄም ውድቅ አድርጎታል። ሦስተኛ ተከሳሽ ኮሎኔል ሙሉ ወልደ ገብርኤል ግን ጠበቃ ስላልቆመላቸው ከጠበቃቸው ጋር ተማክረው በሚያቀርቡት አቤቱታ ላይ ውሳኔ ለመስጠት የተለየ ቀጠሮ ቆርጦላቸዋል። አቃቢ ሕግ በእነዚህ ተጠርጣሪዎች ላይ ሁለት ክሶች መስርቷል። በአንደኛው ክስ የተጠቃለሉት ከአንደኛ እስከ ሰባተኛ ተከሳሾች ሲሆኑ ተጠርጣሪዎቹ በሕገ ወጥ አሰራር ከ400 ሚሊዮን ብር በላይ የሚገመት ጉዳት በመንግሥት ላይ በማድረስ በፈጸሙት በሥልጣን አለግባብ መገልገል ከባድ የሙስና ወንጀልና ሰባተኛውን ተከሳሽ አቶ ዓለም ፍጹምን ደግሞ በልዩ ወንጀል ተካፋይነት ክስ መስርቶባቸዋል። አቃቢ ሕግ በሁለተኛ ክሱ ላይ ያካትታቸው ደግሞ አንደኛን፣ ሁለተኛንና ከስምንተኛ እስከ 11ኛ የተመለከቱትን ተከሳሾችን ነው። ከእነዚህም አምስቱን በሥልጣን አለግባብ በመገልገል ከባድ የሙስና ወንጀል ፈጽመዋል የሚል ሲሆን በአቶ ኤርሚያስ ጠቅላ መልጋ ላይ ደግሞ በልዩ ወንጀል ተካፋይነት በፈጸሙት ወንጀል ከሷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጽህፈት ቤቱ ቃል አቀባይ ቢለኔ ስዩም እንዳሉት በአካባቢው የነበረው ቁሳቁሶችና ወታደሮችን በሄሊኮፕተር የማመላለስ ተግባር ነው። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ የሆኑት ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
የፌዴራሉ የአገር መከላከያ ኃይል ምዕራብ ኦሮሚያ ቄለም ወለጋ መግባቱ ከተገለጸ በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው። መግለጫውን የሰጡት በጽህፈት ቤቱ የፕሬስ ክፍል የውጭ ሚዲያና ዲጂታል ክፍል ኃላፊ ቢለኔ ስዩም ከጠቀሷቸው ጉዳዮች አንዱም ይሄው የአገር መከላከያ ኃይል እንቅስቃሴ ነው። የመከላከያ ኃይሉ በቄለም ወለጋ አካባቢ የማረጋጋት ስራ እየሰራ መሆኑን ያመለከቱት ምዕራብ ኦሮሚያ በተለይም ቄለም ወለጋ ይንቀሳቀሳሉ ያሏቸውን የኦነግ ኃይሎች ጸረ ሰላም ሲሉ የገለጹት ቃል አቀባይዋ ማሰልጠኛ ቦታቸውም በዚሁ አካባቢ እንደሚገኝ አመልክተዋል። የፌዴራሉ የአገር መከላከያ ኃይል በዚሁ አካባቢ የአየር ድብደባ አካሄደ በሚል የተሰራጩ ዘገባዎች ግን የተሳሳቱ ናቸው ብለዋል።
That is unfounded as well. There has been indeed, I do acknowledge that there's been a lot of social media.
ያም እንደዚሁ መሰረተ ቢስ ነው። የአገር መከላከያ ኃይሉ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች በማህበራዊ ሚዲያ ሲሰራጩ እንደነበር እረዳለሁ። ያ ግን ትክክለኛ መረጃ አይደለም። በአየር ክልሉ ላይ ግን እንቅስቃሴ ነበር። ምክንያቱም ቀደም ሲል እንደገለጽኩት እነዚህ ህገወጥ አካላት በርካታ መንገዶችን ሲዘጉ ነበር። እናም ብሔራዊ የመከላከያ ኃይሉ የማረጋጋት ስራ ለመስራት ወደ አካባቢው ለመግባት ያደረገው እንቅስቃሴ በእነዚህ መንገዶች መዘጋት ተገቶ ነበር። በመሆኑም በአካባቢው የአየር ክልል ላይ የሚካሄድ እንቅስቃሴ ነበር፣ ቁሳቁሶችንና ወታደሮችን በሄሊኮፕተር የማመላለስ እንቅስቃሴ። ይህንን ተከትሎ በአካባቢው እየሆነ ያለውን ነገር በተሳሳተ መንገድ የመረዳትና የመተርጎም ሁኔታ ሊኖር ይችላል ነው ያሉት። በአካባቢው የሚንቀሳቀሱት የኦነግ ኃይሎች በበርካታ ህገወጥ ተግባራት ተሰማርተውና በነዋሪዎች ላይም ከፍተኛ በደል ሲያደርሱ መቆየታቸውን ነው ቃል አቀባዩ ያብራሩት።
There has been road closures that we're all have heard about. There have been hijacking of tracks. There has been a lot of displacement in some parts of the Oromia region. There has been abuse of residents of the area as well.
እንደሰማችሁት የመንገዶች መዘጋት፣ የከባድ መኪናዎች መታገት፣ ሰፋ ያለ መፈናቀል ተከስቷል። በአንዳንድ የኦሮሚያ አካባቢዎች ከነዚህ ጸረ ሰላም ኃይሎች አስተሳሰብ ጋር በማይስማሙ የህብረተሰብ ክፍሎች ላይም የተፈጸሙ የመብት ጥሰቶች አሉ። ይህ ደግሞ የሴቶችን ተገዶ መደፈር፣ የጦር መሳሪያ ዘረፋና ድብደባ አስከትሏል። ከአካባቢው የተመለሱ ሰዎች የሰጡትና በስፍራው በሚንቀሳቀሱ ጸረ ሰላም ኃይሎች ምክንያት እንዴት የዕለት ተዕለት ተግባራቸውን ማከናወን እንዳልቻሉ የሚገልጹ ምስክርነቶችም አሉ። በቅርቡ ደግሞ ባለፉት ጥቂት ቀናት የተባባሰ የተደራጀ የባንክ ዘረፋ ታይቷል። የመንቀሳቀስና ኢትዮጵያውያን በለውጡ ምክንያት እየተጠቀሙባቸው ያሉ ቀደም ሲል የገለጽኳቸውን መብቶች መገደብም በእነዚህ ጸረ ሰላም ኃይሎች ምክንያት ባንዳንድ የኦሮሚያ አካባቢዎች ታይቷል ነው ያሉት። እናም በአካባቢው ባሉ ነዋሪዎችና በኦሮሚያ ብሔራዊ ክልላዊ መንግስት ጥያቄ የፌደራል የመከላከያ ኃይል ከሁለት ሳምንታት በፊት ጀምሮ የማረጋጋት ስራ ሲሰራ መቆየቱን ቃል አቀባይዋ ተናግረዋል። የመከላከያ ኃይሉ በዚህ እንቅስቃሴ ውጤት እያስገኘ መሆኑንም ነው ያስታወቁት።
The area is being secured and normal activities are starting to resume. Individuals that have been involved in these bank robberies and these organized bank robberies have also been apprehended.
አካባቢው ተረጋግቷል፣ የተለመዱ ተግባራትን መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም በቁጥጥር ስር ውለዋል፣ ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ እያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው ነው ያሉት። እስካሁን በተደረገው እንቅስቃሴ አመርቂ ውጤቶች መገኘታቸውን የገለጹት ቢላኔ ስዩም የመከላከያ ኃይሉ ስራ መቼ እንደሚጠናቀቅ ግን ከወዲሁ መናገር እንደማይቻል አመልክተዋል። ከአሜሪካ ድምጽ የቀረበ ጥያቄ ሲመልሱ ይሄንን ነው የጠቆሙት። በዚህ ጉዳይ መረጃ እንዳገኘን እናሳውቃችኋለን። ቀደም ሲል እንደገለጽኩት የመከላከያ ኃይሉ የማረጋጋቱን ስራ የጀመረው ከሁለት ሳምንታት በፊት ነው። እነዚህን የጸረ ሰላም ኃይሎች በሙሉ ከመቆጣጠር አንጻርም ከፍተኛ ውጤት አስመዝግበዋል። የተወሰነ ስራ ግን ይቀራል። ይህ ተልኳቸው ማለትም ያከባቢውን ጸጥታ የማረጋጋቱ ስራ መቼ እንደሚጠናቀቅ መረጃ እንዳገኘን እናሳውቃችኋለን። አሁን ለነገርህ የምችለው የተቆረጠ የጊዜ ገደብ ግን የለኝም ነው ያሉት። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ ቢለኔ ሲዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮችም ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የሶማሌ ክልል የሲቲ ዞን ነዋሪዎች ዛሬ ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉ በዞኑ በበርታዎች ወይም ወጣቶች አስተባባሪነት የተካሄደ ሲሆን ዋና መነሻውም ከአፋር ጋር የሚወዛገቡባቸውን ሶስት ቀበሌዎች የሚመለከት ነው ተብሏል። ሰላማዊ ሰልፉ በሰላም እንደተጠናቀቀ የደረሰ መረጃ ያመለክታል። ሰልፉ ከአፋር ክልል በሚወዛገቡባቸው ሶስት ቀበሌ የአፋር ክልል ልዩ ኃይል እንዲወጣ፣ ግጭት እንዲቆምና የፌዴራል መንግስት ጣልቃ እንዲገባ እንዲሁም ቀበሌዎች በህዝበ ውሳኔ ወደ ሶማሌ ክልል እንዲካለሉ የሚጠይቅ ነው ይላል። አዲስ ቸኮል ዝርዝር አለው።
ሰልፉን ያስተባበረው የሲቲ ዞን በርባርታ ወይም ወጣቶች ሊቀመንበር ጣሂር ፋራ ሰሚሬ ወይም ጣሂር ወሎ፣
እኛ አላማችን አንድ የአንሶር ልዩ ኃይል እንዲወጣ አንድ በል ደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው። ያ ሶስቱ ቀበሌዎች ሶማሌ ክልል ስር ስለሆነ በሶማሌ ክልል ስር መሆን አለባቸው። አራተኛ ደግሞ በፌዴራል መንግስት ጣልቃ ገብቶ በሰላማዊ እንዲረጋጋ ነው።
እንደ ወጣቶች ሊቀመንበር ጣይር ፋራ ሰመሬ ገለጻ አስቀድመው የአፋር ክልል ልዩ ኃይል ከአወዛጋቢዎች ሶስት ቀበሌዎች እንዲወጣ ስምምነት ተደርሶ የነበረ ቢሆንም ስምምነቱ ግን በአፋር ክልል ተጥሷል። ወጣት ጣይር አክሎም ሶስቱ አወዛጋቢ ቀበሌዎች ከበፊትም ጀምሮ የኢሳ መሬቶች የነበሩ ሲሆን ወደ አፋር ክልል ሊካለሉ የበቁትም ባለፈው የኢህአዴግ አስተዳደር ዘመን ሆን ብሎ አፋርን ለመጥቀም ነው ብሏል። በሺ የሚቆጠሩ ታዳሚዎች በተሳተፉበት በዚህ ሰልፍ ላይ ሰልፈኞቹ ባለ 13 ነጥብ የአቋም መግለጫ አውጥተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋር ክልል ኮሚኒኬሽን ቢሮ ኃላፊ ስልክ ላይ በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም እርሳቸውና የአፋር ሰብአዊ መብት ድርጅት ሊቀመንበር አቶ ጋአስ አህመድ ባለፈው ሰኞ በሰጡን አስተያየት ቀበሌዎቹ የአፋር ይዞታ ናቸው፣ ሶማሌዎቹ በቅርብ መጥተው ነው መኖር የጀመሩት ትለዋል። ወጣት ጣይር ግን በዚህ አይስማማም። የአካባቢ ነባር ነዋሪዎች ኢሳዎች ናቸው ይላል። እንደ ወጣት ጣይር ገለጻ ቀበሌዎቹ በአፋር ክልል ስር በመሆናቸው ሶስቱም ቀበሌዎች አንድ እንኳ የውሃ ጉድጓድ እንዳልተቆፈራላቸውና ምግብ የሚያገኙ የነበረው ከሶማሌ ክልል ነበር ብሏል። በተያያዘ ዜና ከድሬዳዋ ደወል የሚወስደው የመኪና መንገድም በአድማ መዘጋቱ ተሰምቷል። ባለፈው እሁድና ሰኞ የአፋር ክልል ከሶስቱ ሶማሌ የሚበዛባቸው ቀበሌዎች ልዩ ኃይሉ እንዲያስወጣ መወሰኑን በመቃወም መንገድ መዝጋታችን የሚታወስ ሲሆን የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ግን ልዩ ፖሊስ ይውጣ አላልን ብለው ነበር። ጉዳዩ ላይ ያላቸውን አስተያየት እንዲነግሩን የሶማሌ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ጉሌድ አሊን ለማናገር ያደረግነው ሙከራ ስልካቸው ባለመስራቱ አልተሳካልንም። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። በተያያዘ ዛሬ የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሂዱ ጥሪ ማቅረባቸው ታውቋል። ለተለያዩ ፓርቲዎች ተወካይ መልእክት ለማስተላለፍ ቢያቅዱም ተወካዮቻቸው ባለመገኘታቸው ቅር መሰኘታቸውን ተማሪዎቹ ገልጸዋል። በተመሳሳይ የአምቦ ዩኒቨርሲቲ ግቢ ተማሪዎች ሰልፍ ለማካሄድ ሲወጡ ፖሊስ አስለቃሽ ጭስ በመጠቀም ሰልፉ እንዳይካሄድ እንዳደረገ እንደሚገባቸው ተናግረዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢውም ሆነ ከግቢው ውጪ እንዲካሄድ የተጠየቀ ሰልፍ የለም ብሏል። የመማር ማስተማር ሂደቱም በሰላም መቀጠሉን ማስታወቁን ዘጋቢያችን ከስፍራው አድርሶናል። የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ዝግጅታችንን ነው። አድማጮች፣ ከዚህ ቀደም እንደገለጽንላችሁ የጋቢና ቪኦኤ የወጣቶች ፕሮግራም በቅርቡ በአዲስ ፕሮግራም ወደ እናንተ ይደርሳል። ወደ ተከታዩ ዘገባችን እንለፍ። በከማሺ ዞን የነበሩ የኦሮሞ ተወላጆች ከተፈናቀሉ በኋላ ለሕክምና ከፍተኛ ችግር እያጋጠማቸው እንደሆነ ዘጋቢያችን ናኮር መልካ በተከታዩ ዘገባ ይዳስሰዋል።
በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የሚኖሩ የኦሮሞ ብሔር ተወላጆች የሆኑ ለተሻለ ምርመራና ሕክምና ወደ ተሻለ ሕክምና ተቋም ወረቀት የተጻፈላቸው ነፍሰ ጡር እናቶች በትራንስፖርት እጥረት ምክንያት መሄድና አገልግሎት ማግኘት ባለመቻላቸው ተስፋ መቁረጥ ውስጥ እየገቡ መሆናቸውን ተናግረዋል። ወይዘሮ ቢጅጌ የስምንት ወር ነፍሰ ጡር መሆናቸውን ይናገራሉ። የቅድመ ወሊድ አገልግሎት ያገኙ የነበሩት በካማሺ ከተማ ጤና ጣቢያ መሆኑን ገልጸዋል። ወደ ነጆ አጠቃላይ ሆስፒታል ሄደው የተሻለ ምርመራ እንዲያደርጉ የከተማው ጤና ጣቢያ ሐኪም ወረቀት ቢጽፍላቸውም መሄድ አለመቻላቸውንና ለተመሳሳይ ችግር የተጋለጡ ሌሎችም ነፍሰ ጡር እናቶች መኖራቸውን ተናግረዋል። ችግሩን እንዲቀረፍ ማንኛውንም የትራንስፖርት አማራጭ በማመቻቸት ለምርመራና ለሕክምና መሄድ እንዲችሉ ቢጠይቁም ሰሚ አለማግኘታቸውን ለአሜሪካ ድምፅ ተናግረዋል።
ደም ግፊት ስላለባት ወደ ተሻለ ምርመራ ትሂድ ብለው ነው የጻፉልኝ። እኛ በቂ መሳሪያ የለንም። የሕፃኑን አቀማመጥ የሚያይ ባለሙያ የለም። ምንም ልናደርግላችሁ አንችልም፣ ሂዱ ብለው ወረቀት ጻፉልን። ትራንስፖርት ባለመኖሩም የሚተባበረንም አካል ስላላገኘን ለመቅረት ተገደናል። ሌላ ምን ማድረግ እንችላለን?
ወይዘሮ ቢጅጌ በቤኒሻንጉልና ኦሮሞ ተወላጆች መካከል ከወራት በፊት ተፈጥሮ በነበረው ግጭት ከገጠር ቀበሌ ሸሽተው በካማሺ ከተማ በወላጆቻቸው ቤት ከአራት ዓመት ሕፃን ልጃቸው ጋር ተጠልለው እንደሚገኙ ተናግረዋል። በወቅቱ በነበረው የጸጥታ ስጋት ባለቤታቸው ሸሽቶ በዛው እንዳልተመለሰም ገልጸዋል። በማህፀናቸው ያለው ሕፃን እጣ ፈንታ ብቻ ሳይሆን የተከሰተው የኑሮ ውድነትም እንደሚያሳስባቸው ገልጸዋል። አንድ ኪሎ ቡና በ300 ብር፣ ጨው በ120 ብር እና አንድ ኪሎ ጤፍ እስከ 45 ብር እየገዙ መሆናቸውን ተናግረዋል። ሌላው ስሙ ጅራታ ነገሰ እንደሚባል የነገረኝ ግለሰብ በትራንስፖርት እጥረት ምክንያት በተከሰተው የኑሮ ውድነት ሰዎች እየተጎዱ መሆኑን ለአሜሪካ ድምፅ ሬዲዮ ተናግሯል። መንግስት ሰራተኛ መሆኑን ተናግሮ ከባለፉት 5 ወራት መካከል የ3 ወራት ደሞዝን አለማግኘቱንም ገልጿል። ይህ ደግሞ ከቁሳቁሶች እና መሰረታዊ ፍጆታዎች ዋጋ መናር ጋር ተዳምሮ የኑሮ ውድነቱን የከፋ እንዳደረገበት ተናግሯል። ምንም አይነት ገቢ የሌላቸው ሰዎች ደግሞ ለከፋ ችግርና ረሃብ እየተጋለጡ መሆናቸውንም ገልጿል።
አዚ መገኛ ከተማ ኬሰዲ ለማዲሱ ሚኛመተኮ አበዴራ ለመመን ከኝሚ ለማጅሩ
አሁን የጸጥታ ሁኔታ በተወሰነ መልኩ ተሻሽሏል። ሰው አይሞትም አይጎዳምም። አሁን ሰው እየተጎዳ ያለው ከአዝቤዛ እጥረትና ዋጋ መናር ጋር ነው። አንድ ኪሎ ጤፍ 45 ብር፣ ሳሙና 40 ብር ነው። ቡና 300 ብር ይሸጣል። ሰው አሁን በረሃብ እየተጎዳ ነው። ለጊዜው ያለው አንድ ሱቅ ነው። መከራከር የለም፣ በተባልከው ዋጋ መግዛት ነው። ነገር ግን አቅም የሌለው ብዙ ሰው አለ።
ከኑሮ ውድነቱ በተጨማሪም በአካባቢው የአስቸኳይ ጊዜ አዋጅ ቢታወጅም ወንጀል ፈጽሟል ተብለው ከሚጠረጠሩ ግለሰቦች መካከል ቁጥጥር ስር ያልዋሉ በመኖራቸው ለነገም ስጋት ተጋርጦብናል ይላል። ከዚህም የተነሳ ብዙ ሰዎች የትራንስፖርት አገልግሎት ባለመኖሩ ረዥም የእግር ጉዞ በማድረግ በጫካ ውስጥ አቆራርጠው ወደ ነጆ፣ ቢላ እና ሌሎችም የምዕራብ ወለጋ ከተሞች ለመሸሽ መገደዳቸውን ተናግሯል። ትናንትና ማታ እሱና 210 የሚደርሱ ሌሎች ግለሰቦች ወደ ኦሮሚያ ክልል መሻገራቸውንም ተናግሯል።
ሕፃናትና አቅመ ደካሞች ብቻ ናቸው መንቀሳቀስ ያልቻሉት። ኑሮ መሮናል። እኔና ሌሎችም ሰዎች በጫካ ውስጥ አድርገን ወደ ነጆ ወይም ቢላ የ8 ሰዓት የእግር ጉዞ አድርገን ልንወጣ ነው።
መንገድ የሚመሯቸው የአካባቢው 4 ተወላጆች ሲሆኑ ከእያንዳንዳቸው ከ200 ብር እስከ 500 ብር እንደተቀበሉ ተናግሯል። በአካባቢው ማዘዣ ማዕከል የተመደቡ መከላከያ ሰራዊት አባላት እንዳይመልሷቸው ጥንቃቄ ተደርጎ የ8 ሰዓት የእግር ጉዞ ካደረጉ በኋላ ቦጂ ድርመጂ ተፈናቃዮች መጠለያ መድረሳቸውን አጫውቶኛል።
ከራለባ ጉዞታን ሸሬኔ ወሊቀፈሌታ እያንዳንዳችንን 300 ብር አስከፍለው በጫካ ውስጥ አቆራርጦ ወደ ዋናው መንገድ አውጥተውን ተመለሱ። የ8 ሰዓት የእግር ጉዞ ካደረግን በኋላ ነው ወደ መንገድ የወጣ ነው።
የካማሺ ዞን አስተዳዳሪ አቶ ገርቢ ጎላሳስ ስለ ጉዳዩ ማብራሪያ እንዲሰጡኝ በስልክ ጠይቄያቸው ለዛሬ ጠዋት ከቀጠሩኝ በኋላ ስልካቸው ከአገልግሎት መስጫ ውጪ የሚል መልእክት ብቻ ነው የሚመልሰው። በሌላ በኩል ግን በአካባቢው ተከስቶ የነበረው አለመረጋጋት የአስቸኳይ ጊዜ አዋጁ ባለፈው 3 ሳምንት ከታወጀ በኋላ አንጻራዊ መረጋጋት እየታየ ነው ሲሉ የምዕራብ ቀጠና ማዘዣ ማዕከል አዛዥ ኮሚሽነር ሰይፈዲን ሀሩን ገልጸውልኛል።
አሁን ምንም አይነት የጸጥታ ስጋት የለም። ኮንፈረንስ ተካሂዶ እርቅ ተካሂዶ የገዳ አባቶች፣ ማግሌዎች እንዲሁም ወጣቶች በተሰበሰቡበት ቦታ በባህላዊ መንገድ እርቅ መካሄድ አለበት ብለን ተግባብተናል።
የአካባቢው ኦሮሞ ተወላጆች ከጉሙዝ ብሔረሰብ ጋር ለዘመናት አብረው የኖሩ በመሆኑ ተፈጥሮ የነበረውን ግጭት በእርቅ የሚፈቱበት ሁኔታ ላይ ከሀገር ሽማግሌዎች ጋር እየሰራን ነው ብለዋል። ይህም በዚሁ ጥር ወር ውስጥ ተግባራዊ እንዲሆን እየጣሩ መሆናቸውን ተናግረዋል። የትራንስፖርት አገልግሎት እጥረትና የኑሮ ውድነቱም የመጣው ግጭቱን ተከትሎ በመሆኑ የአካባቢው አመራር ከህብረተሰቡ ጋር በመወያየት ችግሩን ለመቅረፍ እየተሰራ ነው ብለዋል። አሁንም ግጭት ሊነሳ ይችላል ብለው በማሰብና የኑሮ ውድነቱን ሸሽተው ብዙ ሰዎች ወደ ኦሮሚያ ክልል የእግር ጉዞ እያደረጉ እየገቡ መሆኑንም መንግስት የሚያውቅ መሆኑን ተናግረዋል።
አዎ፣ ይህ ነገር አለ። ሆኖም ለሁሉም ነገር ትዕግስት አስፈላጊ ነው። ወጣቱም ይሁን ማንም ታግሶ የተሻለውን ጊዜ መጠበቅ አለበት።
የወንጀል ተጠርጣሪዎችን የማጋለጡ ስራ ተጠናክሮ ቀጥሏል ያሉት ኮሚሽነሩ እስካሁን መሳሪያ እንደያዘ በቁጥጥር ስር የዋለን ጨምሮ ከ20 በላይ ተጠርጣሪዎች በካማሺ ከተማ ተይዘው ምርመራ እየተደረገባቸው መሆኑን ገልጸዋል። ቀደም ሲል ያነጋገርኳቸው የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ በዙ አግቤካ በካማሺ የሚገኙ የኦሮሞ ተወላጆች ከአካባቢው ህብረተሰብ ጋር ተዋልደው ለዘመናት አብረው የኖሩ በመሆናቸው በተቻለ መጠን ግጭቶች በእርቅ እንዲፈቱና አካባቢው ተረጋግቶ ወደ ቀድሞ ሰላሙ እንዲመለስ ሁለቱም ክልሎች አብረው እንደሚሰሩ ገልጸው ነበር። ለአሜሪካ ድምፅ ሬዲዮ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ እስቲ ሰዓታችን ከመጠናቀቁ በፊት በትላንትናው እለት ከተከናወኑት ነገሮች የተወሰኑትን ዳሰን ወደ እናንተ እናስደምጣችሁ። የሃይማኖት አባቶችና የሀገር ሽማግሌዎች የሰላም ጉዞ አድርገው ማጠቃለያውን ትላንት አዲስ አበባ ላይ ከአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸውና ከትግራይ ክልል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ጋር አድርገዋል። ከዚህም በኋላ ሁለቱ የክልል ፕሬዚዳንቶች በጋራ ሆነው መግለጫ ሰጥተዋል። በመግለጫው ላይ አብዛኞቹ ወይም ሁለቱም አተኩሮ የተናገሩት ሰላምን የተመለከተ ነው። የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባደረጉት ንግግርም የሃይማኖት አባቶችን፣ የሀገር ሽማግሌዎችን እንደዚሁም በተለያዩ አካባቢዎች ለሰላም የሚሰሩ ሰዎችን ሊመሰገኑ ይገባል ብለው አመስግነዋቸዋል። ለምስጋናቸውም እንደ ምክንያት ያነሱት እነዚህ ሽማግሌዎች በሀገሪቱ ሰላም እንዲሰፍን ከፍተኛ ጥረት አድርገዋል። የአማራ ክልል ከሁሉም ጋር በሰላም መኖርና መጓዝ ይፈልጋል ሲሉም ተናግረዋል። እስቲ ከመልእክታቸው ውስጥ የተወሰነውን እንስማ።
አሁን ሀገራችን በለውጡ ሂደት ላይ ናት። ለዚህ ለውጥ አንዱ ተዋናኝ የሆነ ህዝብ ነው። አሁን ይህንን ለውጥ የአማራ ህዝብ በከፍተኛ ሁኔታ የሚንከባከበው ነው። ይሄ ለውጥ እንዳይቀለበስ ከፍተኛ ጉጉት ያለው እና ይህን ለውጥ ለመጠበቅ ወደፊት እንዲራመድ ራሱን መስዋዕት ለማድረግ ዝግጁ የሆነ ህዝብ ነው። ይሄ ለውጥ ደግሞ ወደፊት የሚራመደው የሚቀጥለው ህዝቡ የሚመኘውን ተስፋ ያደረግበትን ውጤት የሚያመጣው ሰላም ሲኖር ነው ብሎ ያምናል ህዝባችን። ስለዚህ የተለያዩ ቅሬታዎች የአማራ ህዝብ ተበድያለሁ ብሎ የሚያነሳቸው ነገሮች አሉ። እነዚህ ጉዳዮች የሚፈቱት እና የሚስተካከሉት የሚታረሙት በሰላምና በሰላም ብቻ ነው የሚል እምነት አለው። እኛም የዚህ ህዝብ መሪዎች ነን። እኔ የምመራው ህዝብ ከዚህ ውጭ አፈንግጬ ብሄድ ይጠይቀኛል። ፍላጎቱ ሰላም ነው። ችግሮቹን ሰላማዊ በሆነ መንገድ ለፍትህ ለኩልነት የታገለ ህዝብ ነው። ይሄን ይሆን ነው የሚፈልገው። ከማንም ሳይንስ ከማንም ሳይበልጥ በጋራ ከወንድሞቹ ጋር ከሌሎች ህዝቦች ጋር በሰላም መኖር ነው የሚፈልገው። ይሄ ፍላጎቱ የሚሳካው ሰላም ካለ፣ ይሄ ፍላጎቱ የሚሳካው መከባበር፣ መደማመጥ፣ መወያየት ሲኖር ነው። ይሄን የምነግራችሁ ከአንጀቴ ነው፣ ከልብ ነው የምነግራችሁ። ይሄ ህዝብ ሰላም ይፈልጋል። አሁን እዚህ ተናግሬ አዲስ አበባ መጥቼ እናንተ ስለ ሰላም ተናግሬ እዛ ሌላ ብናገር ይጠይቀኛል ይሄ ህዝብ። ስለዚህ እኔ የምነግራችሁ እዚህና እጅ የምሰራው አንድ ነው፣ ለሰላም ነው። ይሄንን ህዝብ ለሰላም እንቀሳቀሳለሁ፣ ለማንቀሳቀስ ነው።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የሃይማኖት አባቶች ለወሰዱት ለዚህ እርምጃ አመስግነዋል። እርሳቸውም የጊዜው የፖለቲካውን ጉዳይ ትተን ሰላሙ ላይ እንሰራ ይገባል ብለዋል።
ድንበር እንደዚህ እኮ አይነታረክም ወይ ወደ ሌላ ግጭት አይወስድም። እልቂት እኮ ነው ያለው በድንበር ከውጭም ተደራድረን ከተጣላ ነው ተስማምተን በድርድር ነው። ይሄ ዝም ብሎ የሰለጠን የሚባለው እንዲሁ አዲስ ጉዳይ ነው በሚል አይደለም፣ ወይ ዘመናዊ የቴክኖሎጂ ነው ማለት አይደለም። አሳሰው መገዳደል አይደለም መፍትሄ፣ መወያየት መከራከር ነው። መገዳደል ኋላቀርነት ነው። መገዳደል ባለፈው አጋጣሚ አንስቼዋለሁ። በሌላ መልኩ የሃይማኖት መሪ ባለው ነው የአራዊት ስራ ነው፣ የኃጢአት ነው። በማሰብ መሆን ያለበት እንደ ፖለቲከኞች ለህዝብ ማሰብም አለ ብለናል። ለዚህ እንዳወገዛችሁት ሁሉ እኛም እናወግዘዋለን። ግን የአመራሩ አካልም ስለሆን የችግሩም አካል ነን፣ ከፍተኛ ችግር ስላለን። አሁን ግን ፖለቲካው ለብቻው አድርገን ሰላማዋን ደግሞ ለብቻው አድርገን ይዘን አሁን መቀላቀል፣ ምክንያቱም የተበላሸ ፖለቲካ ስላለ እሱ በራሱ መንገድ ይሄድ። እንደተገለጸው የራሳችን መድረክ አለን። መጨረሻው ደግሞ ህዝቡ በድምፁ ሊወስን የሚችል ነው ፖለቲካው። ሰላም ከሌለ ግን ድምፁም አይኖርም፣ ውይይትም አይኖርም። ስለዚህ ሌላው ትተን ፖለቲካውን ወደኋላ ትናርገን በራሱ ጊዜ ይፈታ ብለን ርብርቡ በሰላም ይሆን ርብርቡ ተከባብረን ሰው የሚፈናቀልበት የሚገደልበት የሚቃጠልበት ሳይሆን ተረጋግቶ የሚኖርበት በአግባቡ ማስተዳደር እንዳለብን ተደጋግፈን መስራት እንዳለብን እኔም ያው የሚቀበለው ነው ማምነው ነው። ባለፈውም በቅርብ ጊዜም ተነጋግረንበታል። ግን ያው ሁላችን አመራሮች ነን፣ የራሳችን ጉዳይ እኛንን የምንመራው እየተበላሸ አለ ማስተካከል አለብን።
ሁለቱም ርዕሰ መስተዳድሮች አጠንክረው በመድረኩ ላይ የተናገሩት በመግለጫቸውን በሰጡት መግለጫ የገለጹት ክልሎቹም ሆነ አጠቃላይ ኢትዮጵያ ውስጥ ሰላም መምጣት አለበት፣ ጥያቄዎች፣ የሚነሱ የፖለቲካ ጉዳዮች በጠረጴዛ ዙሪያ ውይይት ሊደረግባቸው ይገባል፣ ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ብለዋል። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። አስተያየቶቻችሁን ስታደርሱን በቀጣይ ምን አይነት ፕሮግራሞችን ማካተት እንደሚገባን፣ ወጣቶች በምን አይነት ፕሮግራም ቢሳተፉ የኔ ታሪክ ነው የምትሉትን አካፍሉን፣ ጻፉልን። በሆርን አት ቪኦኤ ኒውስ ዶት ኮም ኢሜይል አድራሻችን ላይም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞቅቢል ያቤሮ ነው። የስርጭት መሐንዲሱ አልፈሪዶ አልሳንቶስም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በነገው ምሽት እንገናኝ። ደህና ደሩ።
ራዲዮ ሰገሌ አሜሪካቲ